የኔ ቤተሰብ አቅም ያላቸው ኢትዮጵያን ለሌላቸው የሚደርሱበትን መንገድ ያመቻቸ አዲስ የሰብአዊነት እንቅስቃሴ ነው። ዘርና ሃይማኖትን የማይለየው ይህ እንቅስቃሴ ከሌሎች የሰብአዊ ድጋፎች ለየት ያለ አሰራርንም ይዞ ብቅ ያለ ነው። ስለ እንቅስቃሴው ይዘትና የእስካሁን ተግባራቱ እንዲያስረዱን የጠየቅናቸው የበድር ፋውንዴሽን መስራች የዚህም እንቅስቃሴ አስተባባሪ ናቸው፣ ኡስታዝ በድር ሁሴን። ስለ አመሰራረቱ ቀድመው ይነግሩናል።
እንግዲህ የኔ ቤተሰብ የሚለው ፕሮጀክት የተጀመረው 5 ወር በፊት ነው። ወደ 6 ወር አካባቢ ኮቪድ ኢትዮጵያ ውስጥ የዓለም ላይ አሳሳቢ በሆነበት ጊዜና ኢትዮጵያ ደግሞ ያው እንደ አንድ የዓለም ሀገር ጥቃት ላይ በሆነችበት ሰዓት ነው የተጀመረው። ከዛ በፊት በድር ፋውንዴሽን የሚል በእኔ የተመሰረተ አንድ ግብረሰናይ ድርጅት አለ። ኢንዶመንት ኦርጋናይዜሽን ነው፣ የዘለቄታ በጎ አድራጎት ድርጅት። በዋነኝነት ያ ድርጅት ስራ የሚሰራው በትምህርት በስልጠናና ጥናትና ምርምር ላይ አተኩሮ የሚሰራ ድርጅት ነው። ልክ ኮቪድ በመጣ ጊዜ የፓነል ዲስከሽን በሁለት ፓርቲ 12 ሰዓት የ6 ሰዓት ፕሮግራም ለሜንስትሪም ሚዲያዎች እንዲሆን ግንዛቤ ማስጨበጫ ነው። ስለ ኮሮና ኮቪድ-19 የተለያዩ የተዛቡ አስተሳሰቦችን መምህራን ጋብዘን ግንዛቤ የሚያስጨብጥ ነገር ጥንቃቄ ማድረግና እምነት የማይታጭ መሆኑን የእምነት መምህራኖቹ እንዲያስተምሩ ወይም ያን ገለጻ እንዲያደርጉ አድርገን እዛ ላይ የተነሱ ሀሳብ ነው። ይህ ቤተሰብ አቅመ ደካማ በሆኑ ቤተሰቦችና አቅም ባላቸው ግለሰቦችና ቤተሰቦች ድርጅቶች መካከል ትስስር መፍጠር ብንችል ይህንን መከራ መሻገር እንችላለን። መንግስት ብቻውን የሚችለው አይደለም። ግለሰቦች፣ ትልልቅ ኮርፖሬት ቢዝነሶች እንደ ሶሻል ሪስፖንሲቢሊቲ እንደ ማህበረሰባዊ ኃላፊነት ተወስዶ ይህንን ስራ መስራት ብንችል የሚል ፕሮጀክት ቀርጸን ነው የተንቀሳቀስኩ። ከ6 ወር በፊት ነው የተጀመረው።
የኔ ቤተሰብ የተሰኘው እንቅስቃሴ የተቸገሩ ሰዎችን ለማገዝ ለየት ያለ አቀራረብ ይዞ እንደመጣ ነው የሰማነው። በምን ሁኔታ ነው ድጋፉ የሚደረገው? ለየት ስላለ አሰራሩ ደግሞ ትንሽ ይበሉን።
የመረዳዳት ካልቸሩ አለ ኢትዮጵያ ውስጥ። አሁን በተለይ ኮሮና ከመጣ በኋላ በጣም ብዙ የመተጋገዝ የመተሳሰር ሂደቶች በየቦታው እየታዩ ነው። ግን አንድ ሰው እርዳታ ሲያደርግ ያ እርዳታው ማን ጋር እንደደረሰ የሚያቀበት አይነት ፕላትፎርም የለም። እኛ ያንን ነው ሪቨርሽናይዝ ለማድረግ የሞከር ነው። ለምሳሌ ሀብታሙ አንድ ሰው ቤተሰብ ይዛለሁ ስትለን ያን ቤተሰብ ሙሉ አድራሻውን እስከ ስልክ ቁጥሩ፣ አካውንት ቁጥሩ፣ ኤቭሪቲንግ ለአንተ እንሰጥሃለን ማለት ነው። ያን ከየት ነው የምናገኘው? የደሃ ደሃ ተብለው የተለዩ ከክፍለ ከተማ ይኖራሉ። እነሱን ዳታቤዝ እንወስዳለን ከክፍለ ከተማ ጋር በመነጋገር። እንደዚሁም አንዳንድ ኤንጂኦዎች ይኖራሉ በስራቸው የያዟቸው፣ አሁን ግን ማስተዳደር ያቃታቸው ቤተሰቦች ይኖራሉ። እነኛ እንሄዳለን። ሌላው ደግሞ ሰው በየሰፈሩ እገሌ ችግረኛ ነው ብሎ የሚለያቸው የራሱ ሰዎች ይኖራሉ። ይህንን ሰው በዚህ ፕሮጀክት ታቅፎልኝ መያዝ እፈልጋለሁ ብሎ ደግሞ ራሱ ይዞልን የሚመጣ ይኖራል። እና በተለያዩ አይነት መንገድ የሚመጡትን ወደ እኛ ዳታቤዝ እያስገባል። በእኛ ጥናት 2000 ብር በአማካኝ አንድ ኢትዮጵያዊ ቤተሰብ 5 የቤተሰብ አባላት ይኖሩታል። ከዛ በላይም በታችም ሊሆን ይችላል፣ ግን ሳይራብ ማሳለፍ የሚችልበት 2000 ብር ኢንካሽ እንዲደርሰው እናደርጋለን። አንዱ ልዩ ባህሪ ይህ ነው። የተረጅነት ስሜትን ለማጥፋት ሁሉም የሚረዱ ቤተሰቦች አካውንታቸው ጋር ነው ዲፖዚት የሚደረግላቸው። ከዛ አካውንት ራሳቸው ክብራቸውን ጠብቀው ነው የሚወስዱት። የአስቤዛ ማድረስ ይቻል ነበር፣ ግን አስቤዛ በእኛ ጥናት ኢፌክቲቭ አይደለም። ምክንያቱም ሰዎች የሚፈልጉትን ነገር አይደለም የምንሰጣቸው። አንዳንድ ጊዜ ምን ይፈጠራል? ለምሳሌ ጤፍ ወይም እንጀራ ይፈልግና አንድ ሰው ፊኖ ዱቄት ከተሰጠው ያን ዱቄት በቅናሽ ሽጦ እሱ የሚፈልገውን ነገር ይገዛል። ቡና አምሮት ያለባቸው እናቶች ይኖራሉ። አስቤዛ የሚወስድላቸው ያን ችግራቸውን አይፈታም እና 2000 ብሯን ማኔጅ ማድረግ ይችላሉ እነርሱ ያን በአካውንታቸው እናስገባላችኋለን። ሌላው ተቀጥታም ደግሞ ሰዎች በሰፈራቸው ያሉ ጥቃቅንና አነስተኛ ሱቆች፣ ጉልቶች እነኚ የኢኮኖሚ መነቃቃት ይፈጥሩላቸዋል። እኛ ከቬንደር ወይም ከዋና አስመጪ በቅናሽ ዋጋ ሊሆን ይችላል የምንገዛው፣ እሱ ጥቅም ሊኖረው ይችላል። ግን እነኚህ ከስር ሊጠቀሙ የሚችሉ ጥቃቅን ስራ ላይ ያሉ ሰዎችን ማነቃቃት አንችልም አምጠን የምናከፋፍላቸው ከሆነ። ስለዚህ ተጓዳኝ የሆኑ ጥቅሞችን ታሳቢ በማድረግ በዚህ ዙሪያ የተሰሩ ጥናቶችንም በማየት ኢፌክቲቭነሱን ስላመንበት የገንዘብ እገዛ ነው የምናደርገው። ከዛ በተጨማሪ ዋነኛውና ትልቁ ኮርስ ሀሳቡ የሚረዳው ሰው የሚረዳውን ቤተሰብ እንዲያቀው፣ ቤተሰቡ አድርጎ እንዲይዘው፣ እንዲጠይቀው፣ አይዞህ እንዲለው እንፈልጋለን። ምክንያቱም ይህንን በተግባር አይተነዋል። በጣም የተቸገሩ እናቶች እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ ሰው ነው የራበን ያሉን ሰዎች አሉ። እባክህ እናቴ እንዴት ነሽ በለኝ ደውለህ። በጣም ልብ የሚነኩ ሰዎች አሉ። ሰው ርቧቸው ማለት ነው የሚጠይቃቸው፣ አይዞሽ የሚላቸው አይዞህ የሚላቸው ሰው አጡ። ቨርጂኒያ ያለች አንዲት እህት ምናልባት ጊዜ ካለ ሀብታማ እሷንም ኢንተርቪው ብታደርጋት ደስ ይለኛል። ሲስተር የክሪቲካል ነርስ ባለሙያ ነች፣ ቤተልሔም ትባላለች። እሷ ያለቻት አንዲት ካንሰር በሽተኛ አለች። እቺ በሽተኛ አልጋ ቁራኛ ሁና ትኖር የነበረች ልጅ ልክ እሷ አይዞሽ ያለሁልሽ ስትላት ከአልጋ ወርዳ መንቀሳቀስ የጀመረች ልጅ። እንዲህ አይነት ቤተሰቦች አሉ። በቃ ተስፋ ቆርጠው በህይወት የተቀመጡ ሰዎች ተስፋ መዝራትም ነው አንዱ የዚህ ፕሮጀክት አላማ። ከገንዘብ መረዳዳት ባሻገር ከዛ የበለጠ ሰው የሚያስፈልጋቸው ሰዎች አሉ እና ፕሮጀክቱን ዩኒክ ያደርገዋል ብዬ የማስበው ይህ ነው። ሰዎች መካከል ትስስር የሚፈጠር ምናልባት የዛሬ 15-20 ዓመት እዚያ ቤተሰብ ላይ ያለ አንድ ህፃን ልዳት የረዳ ነው ዛሬ አይዞህ ብለን ሁለት ሺህ ብር ለአንድ ሰው ቀላል ሊሆን ይችላል። ምናልባት ውጭ ላሉ ሰዎች $65 ነው የሚሆነው፣ $70 ነው የሚሆነው። እቺ ለአንድ ማኪያቶ የምትወጣ ሳንቲም በአንድ ወር የአንድን ቤተሰብ ህይወት ግን ስቴጅ ማድረግ ትችላለች። ያችን ይዘው ያደጉ ህጻናት ነገ የሀገር መሪዎች የሚሆኑት እነዚህ ናቸው። ነገ ሐኪሞች እነዚህ ናቸው። ነገ ፈላስፋዎች እነዚህ ናቸው እና ነገ ሊደር የሚሆኑት እነዚህ ናቸው። ያንን ማሰብም ትልቅ የመንፈስ ሳቲስፋክሽን ይሰጣል እያስባል። ይህ ብንረዳው ነገር በቀጥታ የሚደርስበትን ቦታ አውቀ ነው ከዛ ሰውን ጋር ኢሞሽናል አታችመንት መፍጠር። ይህንን ስም ሁሉም ሰው ይህንን የማይችል አያደርግ ማለት አይደለም። ካለበት የስራ ሂደት ካለበት ቢዝነስ አንጻር ይህንን የማይችልም ሰው ድርጅቱ በቀጥታ በዚህ ለዚህ ጉዳይ በለየው አካውንት ላይ አስገብቶ ድርጅቱ ተከታትሎ ፋውንዴሽኑ የሚያስገባበት ሁኔታ ይኖራል። አካውንቱን ማለት እርዳታው እኔ በቀጥታ ያንን ሰው በየወሩ እኔ ራሴ ሀንድል አደርገዋለሁ ካለ ደግሞ ያን ሰው ሙሉ ዳታውን ሰጠን ያን ቤተሰብ እንዲከታተለው እየደወልን እናስታውሰዋለን ማለት ነው። በዛ መልኩ ነው እንግዲህ ፕሮጀክቱን ዩኒክ አድርገን የወሰድነው። አክቹዋሊ ኮቪድ-19 እንደ ኮዝ እንደ ምክንያት ተጠቅመን ይህ ፕላትፎርም የዘረጋ ቢሆንም ኮቪድ-19 ኖረም አልኖረም የህብረተሰባችን ሊሸከማቸው የሚገባ ሊያግዛቸው የሚገባ ህብረተሰቦች አሉ። በቃ የግድ ከጎናቸው ልንኖር ግድ የሚለን ማለት ነው። እኛ በኔ ቤተሰብ ከያዝናቸው ቤተሰቦች ውስጥ አንዱን እንደ ምሳሌ ብነግረ 5 የቤተሰብ አባላት ያሏቸው አባትየውን ጨምሮ አራቱ ማነው 3ቱ ልጆቻቸው 4ቱ የቤተሰብ አባላት ማየት የተሳናቸው ናቸው። አንዷ ብቻ የተወሰነ ማየት ትችላለች። እነኚህ ሰዎች አሁን እስከ መጨረሻው መደገፍ የግድ ነው። እንዲሁ ኮቪድ ስለመጣም ብቻ አይደለም ማለት ነው። እና ፕላትፎርሙ አላህ ካለ የሚቀጥል ነው የሚሆነው። ዘር፣ ሃይማኖት፣ ምንም አይነት ነገር ሳንድ ላይ ለሁሉም ህብረተሰባችን ክፍል ከዚህም አልፎ አፍሪካ ላይ በተለያዩ ሀገራት እንዲህ አይነት ኢትዮጵያ አይነት ስታትስ ላላሉ ሀገራት ጥሩ ተሞክሮ ሆኖ እንዲሄድ ነው ፍላጎታችን።
በእስካሁኑ እንቅስቃሴያችሁ ምን ያክል ሰዎችን ለማገዝ ቻላችሁ? በመጪ ጊዜያትስ ደርሳችሁ መገኘት የምትፈልጉበት ደረጃ ምን አይነት ነው?
እኛ እንግዲህ እንደ እቅድ በበግር ፋውንዴሽን ብንደርስበት ብለን እንደ እቅድ ያዝነው 40,000 ቤተሰብ ነው። 40 ሺህ ቤተሰቦችን ማጣመር ማስተሳሰር ነው። እስካሁን ድረስ ባለው እንግዲህ አንድ ጊዜ ከተረብት በተጨማሪ 3 ወርም 6 ወርም እያሉ ሰዎች እንደፍላጎታቸው የሚይዟቸው ከ1700 ቤተሰቦች በላይ በዚህ ፕሮጀክት ለመድረስ ችለናል። እስካሁን ባለው አሁን የአደባባይ ካምፔኖች እያደረግን ነው። 2 የአደባባይ ካምፔኖች አድርገናል። ህብረተሰባችን በጣም ቅን እንደው ልቦናው ለበጎ ነገር ክፍት መሆኑን ያረጋገጥንባቸው ካምፔኖች ናቸው። አንዱ ሜክሲኮ አደባባይ ላይ፣ ሌላው ደግሞ ቦሌ መድኃኔዓለም ኤድና ሞል አካባቢ ያደረግነውም ካምፔን አለ። በእነኚህ ካምፔኖች ከ100 ብር ጀምሮ እስከ 2000 ብር ድረስ ምን መሰለ ሀሳቡ፣ አንድ ሰው አንድ ቤተሰብ ሊይዝ ይችላል በ2000 ብር። ከአንድ ቤተሰብ በላይ ሊይዝልን ይችላል። ለምሳሌ 200 ፋሚሊ የያዘልን በኢትዮጵያ የሚባል ድርጅት አለ። ራሱ ድርጅቱ ማኔጅ እያደረጋቸው ያሉ ቤተሰቦች አሉ። በአንድ ጊዜ 250 ፋሚሊ አዋሽ ባንክ ይዞልን ነበር። ኢቢኤስ ቴሌቪዥን 25 ቤተሰብ ይዞልናል። ፋሙሃ እንደዚሁ 20 ቤተሰብ ይዞልናል። ትልም ኮርፖሬት ቢዝነሶች የራሳቸውን ቤተሰቦችን እየያዙ ሊሄዱ ይችላሉ። ጓደኞች ደግሞ ሰብሰብ ብለው አንድ ቤተሰብ ሊይዙ ይችላሉ። 100 ብር አዋጣው 20 ሰዎች አንድ ቤተሰብ ሊይዙ ይችላሉ። 10 ሰዎች 200 ብር አዋጣው ሊይዙ ይችላሉ። ያንን አይነት እድል ነው የፈጠርነው በእነኚህ ካምፔኖች እና ከ200 በላይ ቤተሰብ በእነኚህ 2 ካምፔኖች ለ6 ወር ፕሌጅድ የሆነ ቃል የተገባልን ኮሌክት እያደረግን ያለ። በዚህ መልኩ ህብረተሰቡ ሞቢላይዝ በማድረግ ከ40 ሺህ በላይ ለመድረስ ነው ፍላጎታችን። ኢትዮጵያ ውስጥ ያለው ማህበረሰብ በዚህ ፕሮጀክት ውስጥ ንቁ ተሳታፊ ከሆነ እኔ ከዛም በላይ መድረስ ይቻላል እያስባለሁ። ተሞክሮም ደግሞ ለሌሎች አፍሪካ ሀገራት የኤዥያ ሀገራትም ጥሩ ተሞክሮ ይሆናል እያስባለሁ።
ይህንን የሰብአዊ ድጋፍ እንቅስቃሴ በምታስተባብሩበት ጊዜ ምን አይነት ችግሮች ገጥሟችሁ ይሆን? እንዴት አድርጋችሁ ተወጣችኋቸው?
እንግዲህ መጀመሪያ አካባቢ የመጠራጠር አይነት ምንድነው ፕሮጀክቱ ምናምን የሚል ነገር ሊፈጠር ይችላል። የተለያየ ቦታ ላይ ግን ሰዎች እያዩ እየተረዱ ብዙዎቹን ኮሚኒኬት እናደርገው ኦፊሳቸው ጋር ሊሆን ይችላል። ወይም ደግሞ በነገራችን ላይ በጣም አብዛኛውን ስራ 95% በላይ ስራ የሚሰራው በቮለንቲርስ ነው። አሁን ዩኒቨርሲቲ ትምህርት ባለመኖሩ ምክንያት ተማሪዎችን ከሰባ በላይ ተማሪዎች በዚህ ፕሮጀክት ላይ ተቃቅሰው በነፃ በጎ ፈቃደኝነት እያገለገሉ ነው ያሉት እና እነኚህ ተማሪዎች ናቸው ህብረተሰቡን ኮሚኒኬት እያደረጉ ያሉት እና መጀመሪያ አካባቢ መደናገር ነገር አለ። ግን በኋላ ፕሮጀክቱን ሰው እያወቀው ሲሄድ ጥሩ ተሳትፎ አለ። ከዛ ውጭ የከተማ አስተዳደሩ ጥሩ ድጋፍ እያደረገልን ነው። ካምፔኖች ስናደርግ ደብዳቤዎች ይጽፉልናል። ጥሩ ፋሲሊቲዎችን የማግኘት እድሉ አለ። ያው የከተማ አስተዳደሩ ምክትል ከንቲባ ኢንጂነር እንዳወቅ ነበር ፕሮጀክቱን ላውንች ስናደርግ የከፈቱት እና ጥሩ የሆነ ድጋፍ አለ። ክፍለ ከተማዎች እዚሁ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን እየተጋገዝን የምንሰራበት አግባብ ነው ያለው እና መጀመሪያ አካባቢ አዲስ እንደመሆኑ ሀሳቡን በደንብ እስኪረዱ ድረስ ሰዎች እንትን የማለት ነገር ይኖራል። አሁን ግን ከሞላ ጎደል ጥሩ የሚዲያ ከቨሬጅ ኢንተርናሽናል ሚዲያዎችም ያንተ ምናልባት አስተውለ ይሆናል የሮይተርስ መጠው በአካል ዘግበውልናል። ከዛ ኒውዮርክ ታይምስም ዘግበውታል ፕሮጀክቱ። እዚህ ሰው የሀገር ውስጥም የውጭ ሀገር ሚዲያዎች ጥሩ ምንተን ሚዲያ ጥሩ ከቨር እያደረገልን ሄደ በመሆኑ ጥሩ የሆነ ነገር ይፈጠራል ብዬ አስባለሁ። ባሰብነው ፍጥነት በጣም ላውንች አድርጓል ብዬ አላስብም፣ ግን ናቹራል ኮርሱን ጠብቆ እየሄደ ነው። ሰዎች ምንጊዜም የሰሙት ሰዎች ሀሳቡን ግን እየገዙት ነው ያለው። አንዳንዶቹ በጣም ይገርመሃል፣ እኔ በጣም ሀሳቡን ወድጀዋለሁ ግን ጡረተኛ ነኝ፣ ይችን 5 ብር ባካችሁ ተቀበሉኝ የሚል ማህበረሰብ ነው ያለው። ሲረዳው ሀሳቡ ወገን አለኝ ነው፣ ከወገኑ ጎን መቆምም ሁሉም ሰው ፈቃደኛ ነው። ምናልባት እኛ ለወደፊት ትልልቅ የመንግስት አመራሮች፣ የተፎካካሪ ፓርቲዎች፣ የትልልቅ ቢዝነስ ኦነሮች ሁሉም እኔ ቤተሰብ ይዣለሁ ብለው አንዳንድ ቤተሰብ እንዲይዙልን ፍላጎታችን ነው፣ ምኞታችን ነው። ከፍተኛ ባለስልጣናትም በቃ ፋሚሊ እንዲ እኔ ይህንም ፋሚሊ ይዣለሁ እንዲሉን በዚህ አጋጣሚ ለእናንተ ሚዲያ ጥራችንን መስራት ጥሩ ነው። እስካሁን ያለው ጥሩ ነው። ቻሌንጆቹን እያለፍናቸው ነው ብዬ አስባለሁ።
ኡስታዝ በድሩ ሁሴን የኔ ቤተሰብ ስለተሰኘው የሰብአዊ ድጋፍ መርሃ ግብር ለአድማጮች ስላብራሩልን በእጅጉ አመሰግናለሁ።
እኔም አመሰግናለሁ ወንድሜ ሀሳቡ። በጣም ቴንክ ዩ ሶ ማች። You're ready from Washington. The boy.